እንደምን አመሻችሁ አድማጭ ተመልካቾቻችን። የጋቢና ቪ የዕለተ ማክሰኞ የካቲት 15 2014 ዓ.ም ምሽት መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ዓለም አቀፉ የትምህርት ፋውንዴሽን መሰረታቸው ኢትዮጵያን ጨምሮ ከተለያዩ የአፍሪካ ሀገራት የሆኑ ታዳጊ ወጣቶች ሀገራቸውንና ባህላቸውን ያውቁ የቸ እድል ፈጥሯል።
መንገድ ላይ ሲሄድ ሲከተለኝ ይታወቀኛል። የነበርነው ተራራ ላይ ነበርና የሚኖረው አራት ተራራዎችን አልፎ እንደሆነ በእጁ እየጠቆመ አሳየኝ። እንዴት አድርገህ እዚህ መጣ ስለው ትምህርት ለመማር በእግሩ ተጉዞ እንደሚመጣ ነገረኝ።
የሰማችሁት የፋውንዴሽኑን መስራች ሊያ እንዳለን ነው። ከእሷ ጋርና ከእናቷ ጋር ስለተቋሙ አመሰራረትና አገልግሎት ቆንጆ ዘገባና ቆንጆ ቆይታ አድርገናል። በሌላ በኩል ደግሞ ኢትዮጵያ እንደ ሀገር በተለያዩ ለውጦች ውስጥ እያለፈች ነው ያለችው። ሀገራዊ ሁኔታን የቃኙ ዘገባዎችም ይዘናል።
ኢትዮጵያ ጠቅላላ ነው። ሁሉ ተረብሿል። ሁሉ ተረብሿል። ተረበሻ የለም። ትናንትና ይሄ ነበረ፣ ረብሻ አልነበረም። በሁሉ ነገር በኑሮ ውድነት ተረብሿል። በጦርነት ተረብሿል።
በኢትዮጵያ ሊካሄድ ስለታቀደው ሀገራዊ መግባባት የሀገር ሽማግሌዎች እንዲሁም ደግሞ ማህበረሰቡ ምን ይላል ስንል ጥያቄዎችን አቅርበናል። በምሽቱ የሚደመጥ ይሆናል። ወጣት ስራ ፈጣሪና ዲዛይነር እንግዳም ይዘናል። ከእኛ ጋር ካመሻችሁ እኚህንና ሌሎች ዘገባዎችን ታደምጣላችሁ። አብራችሁ እንድታመሹ በአክብሮት የምንጋብዛችሁ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በምስልና ድምፅ ቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። አሁን ስመኝሽ የቆየ ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ታሰማችኋለች።
በአፋር ክልል በረሃሌ ከሚገኘው የስደተኞች መጠለያ ጣቢያ ኤርትራውያን የተፈናቀሉት በህወሓት ምክንያት መሆኑን የኢትዮጵያ ስደተኞችና ከስደት ተመላሾች ጉዳይ አገልግሎት አስታወቀ። በመጠለያ ጣቢያ ውስጥ የነበሩት በሺዎች የሚቆጠሩ ስደተኞች ወደ ሰመራና ሌሎች አካባቢዎች ለመፈናቀል መገደዳቸውንም የአገልግሎቱ የኮሚኒኬሽንና የውጭ ግንኙነት ዳይሬክተር አቶ በአካል ንጉሴ ተናግረዋል። የተባበሩት መንግስታት ድርጅት የስደተኛ ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር በበኩሉ ጥቃቱ በታጣቂዎች መፈጸሙንና ስደተኞቹ መፈናቀላቸውን እንጂ ድርጊቱ በማን እንደተፈጸመ እንደማይታወቅ አስታውቋል። በሴኔጋል ዋና ከተማ ዳካር የተመሳሳይ ጾታ አፍቃሪ ያለን ባንዲራ በእሳት የለኮሱ ወንድ ሰልፈኞች ሴኔጋል መቼም ቢሆን የተመሳሳይ ጾታን ግንኙነት አትቀበልም በማለት መፈክር አሰምተዋል። ፓሌስ ዲ ኦብሌክስ ወደ ተሰኘው የከተማዋ ስፍራ ያቀኑት በሺዎች የሚቆጠሩ ሰልፈኞች በተመሳሳይ ጾታ ግንኙነት ውስጥ በሚገኙ ሰዎች ላይ ከበድ ያለ ቅጣት እንዲጣለም ጠይቀዋል። ሰልፉ የተዘጋጀው በወግ አጥባቂ የእስልምና ቡድን አማካኝነት ሲሆን ቡድኑ የተመሳሳይ ጾታ አፍቃሪነት በምዕራቡ ዓለም እየተጫነ በሴኔጋላውያን ባህልና ወግ ላይ አደጋ የደቀነ መሆኑ ተገልጿል። 95% ህዝቧ የእስልምና እምነት ተከታይ በሆነባት ሴኔጋል የሀገሪቱ ህግ ያልተገባ ወይም ተፈጥሯዊ ያልሆነ ሲል በገለጸው ግንኙነት ውስጥ የተገኙ ሰዎች እስከ $2,500 በሚደርስ የገንዘብ ቅጣት እንዲቀጡ ደንግጓል። ተቃዋሚዎች ግን መንግስት እንደዋሻቸው የሚቀጣ ህግ ከነጨራሹ እንደሌለ በማንሳት ቅሬታ ያሰማሉ። ተሳታፊዎችን ከአምስት እስከ 10 ዓመት በሚጠጋ እስራት ለመቅጣት የቀረበው ረቂቅ ህግ ከሰሞኑ በህግ አውጪዎች ውድቅ ተደርጓል። በኢራን ታብሪዝ በምትባለው ከተማ ሰሜን ምዕራብ የመኖሪያ ሰፈሮች ላይ አንድ የጦር አውሮፕላን መከስከሱን ተከትሎ 3 ሰዎች መሞታቸውን፣ ከሟቾቹ መካከል 2ቱ የበረራ ባለሙያዎች እንደሆኑ የሀገሪቱ መንግስት ቴሌቪዥን ዘገበ። የአካባቢው የቀይ ጨረቃ ማህበር ኃላፊ አውሮፕላኑ ትምህርት ቤት ላይ እንደወደቀና ከሟቾች መካከል አንደኛው በአካባቢው ነዋሪ ነበረ እንደሆነ ተናግረዋል። የቀጠናው ባለስልጣን መሐመድ ባጊር በኮሮና ቫይረስ ምክንያት ትምህርት ቤቱ በወቅቱ ዝግ እንደነበረ ተናግረው የተከሰከሰው አውሮፕላን F-5 የተባለ የጦር አውሮፕላን እንደሆነና ከጠዋቱ 3 ሰዓት ግድም ሞናጂም በተባለው ልዩ ስፍራ እንደወደቀ አስረድተዋል። ክስተቱን በተመለከተ ምርመራ እንደቀጠለ የመንግስቱ ቴሌቪዥንን ጠቅሶ AFP ዘግቧል። በመጨረሻም በዩናይትድ ስቴትስ በኮቪድ የሚያዙ ሰዎች ቁጥር እንዲሁም ለሆስፒታል የሚደረጉ ሰዎች እየቀነሰ እንደሆነ ተገለጸ። ይህም የኦሚክሮን ዝርያ ስርጭት በመላ ሀገሪቱ እየቀነሰ መምጣቱን አመላካች ነው ተብሏል። ቀዳሚ ለት በበሽታው የተያዙ ሰዎች ቁጥር ከ100,000 እንደማይበልጥ ሲነገር፣ ይህም ከ5 ሳምንታት በፊት ከነበረው ከ800,000 የሚልቀው ቁጥር በእጅጉ የቀነሰ መሆኑን የጆንስ ሆፕኪንስ ዩኒቨርሲቲ መረጃ ጠቁሟል። በኒውዮርክ ባለፉት 2 ሳምንታት ብቻ በበሽታው የሚያዙ ሰዎች ቁጥር በ560% መቀነሱ ተዘግቧል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስምንግሽን ለዜናዎቹ እናመሰግናለን። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ለዕለቱ ወደ ያዝናቸው ዘገባዎች እንሻገር። ዓለም አቀፉ የትምህርት ፋውንዴሽን መሰረታቸው ከተለያዩ የአፍሪካ ሀገራት ሆኖ በዚህ በዩናይትድ ስቴትስ ተወልደው ያደጉ ተማሪዎች የመጡበትን ማንነት፣ ባህልና ታሪክ እንዲሁም አኗኗር እንዲያውቁ በማሰብ ተማሪዎችን ወደ አፍሪካ በመውሰድ የልምድ ልውውጥ እንዲያደርጉ በመስራት ላይ ይገኛል። ትውልደ ኢትዮጵያውያንም ያካተተ ቡድንም ወደ ኢትዮጵያ የተለያዩ ከተሞችና የገጠር አካባቢዎች በመሄድ እንዲጎበኙ ያደረገ ሲሆን ጎን ለጎን በኢትዮጵያ የሚገኙ የገጠር ትምህርት ቤቶችን ተማሪዎችን በቁሳቁስና በገንዘብ በመርዳት እያገዘ ይገኛል። ተማሪዎች የተሻለ ትምህርት እድል እንዲኖራቸውም እየተንቀሳቀሰ ነው። ስመኝሽ የቆየ የፋውንዴሽኑን መስራች ሊያ እንዳለንና በኢትዮጵያ የሚሰጠውን እርዳታ የሚያስተባብሩላትን እናቷን ወይዘሮ አምሳለ አበጋዝን አነጋግራ ተከታዩን መሰናዶ አዘጋጅታለች።
ሊያ እንዳለ ኢትዮጵያ ተወልዳ በአንድ አመቷ ከቤተሰቦቿ ጋር ወደ አሜሪካ ካቀናች በኋላ ለአመታት አገሯን የማየት እድል አልገጠማትም። ሆኖም የሁለተኛ ደረጃ ተማሪ ያለች የተወዳደረችበትን የቁንጅና ውድድር አሸንፋ ምን መስራት እንደምትፈልግ ስትጠየቅ መልሷ ትምህርት፣ በተለይ በተወለድኩባት ኢትዮጵያ ለሁሉም በስፋት እንዲዳረስ ማድረግ ነው የሚል ነበር። ሊያ የመጀመሪያ ዲግሪ ዩኒቨርሲቲ ትምህርቷን እየተማረች ለመጀመሪያ ጊዜ ወደ ኢትዮጵያ በመጣችበት ወቅት ታዲያ አያቶቿ ይኖሩበት በነበረው አማራ ክልል ኩታበር ወረዳ የተዋወቀችው ተማሪ ህልሟን ለመተግበር መነሻ ሆናት።
መንገድ ላይ ሲሄድ ሲከተለኝ ይታወቀኛል። ዞር ስል ይደበቃል። ከዛ ችግር የለም ና አብርሃም ሂድ አልኩትና የት እንደሚኖር ጠየቅኩት። የነበርነው ተራራ ላይ ነበርና የሚኖረው አራት ተራራዎችን አልፎ እንደሆነ በእጁ እየጠቆመ አሳየኝ። እንዴት አድርገህ እዚህ መጣ ስለው ትምህርት ለመማር በእግሩ ተጉዞ እንደሚመጣ ነገረኝ። ይሄ ለኔ አይኔን ከፈተልኝ አጋጣሚ ነበር።
ሊያ ከዚህ ጉዞዋ በኋላ ቤተሰቦቿን አስተባብራ በኩታበር አካባቢ የሚማሩ ተማሪዎች የሚጠቀሙበትና የትምህርት መርጃ ቁሳቁሶችን የያዘ የትምህርት ማዕከል አቋቋመች። በአቅም ችግር ምክንያት ትምህርታቸውን ላቋረጡ ወይም ለትምህርት የሚያስፈልጋቸው መሳሪያዎች ማሟላት ላልቻሉት ደግሞ የገንዘብና የቁሳቁስ እርዳታ በማድረግ ትምህርታቸውን መቀጠል የሚያስችላቸውን ድጋፍ መስጠት ጀመረች።
Have our local representatives choose the students who are going to be sponsored that
የምንሰራው ዝም ብሎ ገንዘብ መስጠት እንዲሆን አልፈለግንም። ግን ተማሪዎቹ የምንሰጣቸውን ገንዘብ ተጨማሪ ገቢ በሚያመጣ መልኩ ተጠቅመው እንዴት ትምህርታቸውን ይደግፋሉ የሚለው ላይ ነው መስራት የፈለግነው። ስለዚህ ተማሪዎቹ ፎርሞችን እንዲሞሉና ምን መስራት እንደሚፈልጉም ጠየቅናቸው። ከተመረጡት ተማሪዎች መካከል ለምሳሌ አንደኛዋ ወደ ደሴ በመሄድ እቃዎችን ያመጣች የመንደሯን እቃዎች በመሸጥ ገቢ ማግኘት ጀመረች። ሌላኛው ተማሪ ደግሞ ዶሮሽ ገዝቶ ከእናቱ ጋር ያረቡ ዶሮ፣ እንቁላልና የትምህርት መሳሪያዎችን ይሸጣሉ።
ሊያ እነዚህን እርዳታዎች የምታካሄደው እንደ አውሮፓውያን አቆጣጠር በ2010 ዓ.ም በመሰረተችው ዓለም አቀፍ የትምህርት ፋውንዴሽን አማካኝነት ሲሆን ፋውንዴሽኑ የሚረዳቸው ተማሪዎች ትምህርታቸውን ጨርሰው ስራ እስከሚይዙ ድረስ በቋሚነት ድጋፍ ያደርግላቸዋል። እስካሁንም 8 ተማሪዎችን ለስኬት ማብቃት እንደቻሉም ሊያ ትገልጻለች።
ለምሳሌ የመጀመሪያው የረዳነው ተማሪ ምን መሆን እንደሚፈልግ አያውቅም ነበር። አሁን ግን ተመርቆ በሌላ ከተማ ላይ አንስቴዚዮሎጂስት ወይም የማደንዘዣ ሐኪም ሆኖ ያገለግላል። ሌላኛዋ የምንረዳት ተማሪ ደግሞ ዩኒቨርሲቲ ለመግባት ከቤተሰቧ መለየት ነበረባት። ግን ራሷን የምትደግፍበት ገንዘብ አልነበራትም። ስለዚህም በምንረዳት ገንዘብ ስለምግቧ ልብስና መጽሐፍ እንድታስብ በማድረግ ትምህርቷን እንድትቀጥል ማድረግ ችለናል።
ሊያ በኢትዮጵያ የገጠር ትምህርት ቤቶችንና ተማሪዎችን ከመደገፍ ባሻገር በአሜሪካ ተወልደው ያደጉ ኢትዮጵያውያንና ሌሎች የአፍሪካ ዝርያ ያላቸው ተማሪዎች ማንነታቸውን ባለመረዳት ምክንያት የሚደርስባቸውን ችግር ለመቅረፍ ለልምድ ልውውጥ የሚረዱ ጉዞዎችንም ታዘጋጃለች።
ብዙ ጥናቶች የሚያሳዩት አፍሪካዊ እሴቶችና ባህልን ማዕከል ካደረጉ ስርዓቶች ጋር ግንኙነት ያላቸው ወይም ወደ ሀገራቸው መሄድ ይችላሉና ስለተለያዩ ቦታዎች ያቆሙ ተማሪዎች በትምህርታቸው የተሻለ ተሳትፎ አላቸው፣ የተሻለ ውጤት ያመጣሉ፣ ስነ ልቦናቸውም በተሻለ ሁኔታ የተገነባ ነው። ስለራሳቸው የተሻለ እውቀት ስለሚኖራቸውም ከሰዎች ጋር ጤናማ የሆነ ግንኙነት ይኖራቸዋል። ስለዚህ ያ እንዲሆን መንገዱን መፍጠር ነው ፍላጎቴ፣ ግን ሁሉንም ማህበረሰብ በሚጠቅም መልኩ።
በዚህ መልኩ ሊያ ትውልደ ኢትዮጵያውያንን ጨምሮ የተለያየ የአፍሪካ ዝርያ ያላቸው አሜሪካን ተማሪዎችን ወደ ኢትዮጵያ በመውሰድ የተለያዩ ባህላዊ እሴቶችን፣ ታሪካዊ ቦታዎችንና አኗኗሮችን እንዲጎበኙ አድርጋለች። ከነዚህ ቦታዎች ደግሞ የትምህርት ማዕከል የከፈተችበት ኩታበር አንዱ ነው።
American educational system about what it means to be African and what Africa is.
በአሜሪካ የትምህርት ስርዓት ውስጥ ተዛብቶ የሚሰሙትን አፍሪካዊ መሆን ምን ማለት ነው? አፍሪካ ውስጥ የሚኖሩ አፍሪካውያን ለዓለም ታሪክ፣ ስነ ጽሑፍ፣ ሂሳብ፣ ሳይንስና ሕክምና ምን አስተዋጽኦ አድርገዋል የሚሉትን መረጃ ማስተካከል ይችላል። ባዩትና በሰሙት ውስጥ ያሳዩትን እድገት እንዲሁም ራሳቸውን የሚያዩበት መንገድ እንዴት እንደተቀየረም መገንዘብ ይችላል።
የሊያናት ወይዘሮ አምሳላ በጋዝ ከናተነት ባሻገር ሊያን በፋውንዴሽን ውስጥ ያግዟታል። ሊያ ትምህርት ለሁሉም እንዲዳረስ እየሰራች ያለችውን ስራ በተመለከተ ታዲያ ይሄን ይላሉ።
እግዚአብሔርን አመሰግናለሁ እንዴ አይነት ልብ ስለሰጣት። ምክንያቱም ቪዥን ከእግዚአብሔር ነው የሚሰጠው እንደዛ ብዬ አምናለሁኝ። ብዙ ጎዳናዎች ልትሄድ ስትል ይሄን ጎዳና ስለመረጠች ግሬትፉል። በዚህ ላይ ደግሞ ደስ ይለኛል ማለት ያ ደስ ይላል፣ ግን it's also with a responsibility. ያ እኔ የት ላይ ነው መርዳት የምችለው ለሚለው በእንደዛ አይነት ስሜት ማለት ነው።
ወይዘሮ አምሳለ ልጃቸው በትውልድ ቦታቸው የጀመረችው በጎ ስራ በተለይ ለሴቶች ተማሪዎች የተሻለ የትምህርት እድል እንዲፈጠር ይመኛሉ።
Global Education Foundation አጀማመሩ እና አላማውም አንድ ነው። ይሄም ማለት ተማሪዎች መማር የማይችሉ ልጆች ለነሱ ብሪጅ መሆን ነው አንደኛው። ሁለተኛው ነገር ደግሞ ስተዲ አብሮድ ፕሮግራም የመመስረት ፕላን አለ። ባሉበት ረክተው በሙሉ ልብ ተምረው አንድ ደረጃ እንዲደርሱ፣ ይሄ ነው የሁላችንም ድሪም። የሷም ድሪም ቢሆን የራሴም ድሪም ቢሆን ይሄ ነው። በተለይ እኔ ለሴቶች ልጆች ስብራት የሆኑ ነገሮችን ያንን እንዴት ነው መቅረፍ የሚቻለው የሚለው ላይ ይሄ የግል ፍላጎቴ ነው። ከብዙ አገር እየመጡ ማደሪያ የሌላቸው ልጆች እዛ ኖረው ያለምንም ቤት ክራይ ሳይባል ምግብ መጠጥ እሱን ነገር ሳይቸገሩ አንድ ቦታ ደርሰው ፍሎው ኖሩ እዛ እንዲደርስ ነው እንግዲህ ሀሳባችን ምኞታችን።
ሊያ አሁን በትምህርት ሳይኮሎጂ የዶክትሬት ዲግሪዋን ለመጨረስ አንድ አመት ቀርቷታል። ያንን ስታጠናቅቅ ቀጣይ እቅዷ የተማሪዎች የልምድ ልውውጥ ፕሮግራሙን ከማጠናከር በተጨማሪ በኩታበር ለሴቶች አዳሪ ትምህርት ቤት መክፈት ይሆናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የጋቢና ቪኦኤ የአዲሱ ትውልድ ድምጽ መሰናዶ ነው በመከታተል ላይ የምትገኙት። ከኛ ጋር ስለሆናችሁ እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንሻገር። ዲዛይነር ሩት ትግስት ሰይፈ ሩት ኤን ስታይል የተሰኘ ከቆዳ ምርቶች የተሰሩ ቦርሳዎችን ለዓለም ገበያ የሚያቀርብ ተቋም መስራችና ዳይሬክተር ናት። የማንዴላ ዋሽንግተን ፌሎ የነበረችው ትግስት የመሰረተችው ሩት ኤን ስታይል የተሰኘው ተቋሟ እንደ አውሮፓውያን አቆጣጠር በ2018 ዓ.ም የቤላ አፍሪካና ውድድር ላይ ምርጥ አፍሪካዊ የንግድ መለዮ ወይም ደግሞ ብራንድ በሚል ሽልማትን ያገኘ ሲሆን ባለፈው ዓመት ደግሞ የጀርመን ተቋም በሆነው የንግድ ውድድር ዘጉድ ቢዝነስ ላይም ተሸላ ተጠቃሚ መሆን ችሏል። በቅርቡም አዳዲስ ስራዎቿን ትግስት ለእይታ አቅርባለች። ከዲዛይነር ትግስት ጋር ከዚህ ቀደም ከጋቢና ቪኦኤ ላይ ያደረግነው ቆይታ በድጋሚ ተሰሙት ዘንድ ጋብዘናቸዋል።
ሩት ኢን ስታይል ኢትዮጵያ ውስጥ ካሉና በቆዳ ምርት ላይ ከተሰማሩ ተቋሞች መካከል አንዱ ነው። ንጹህ ከቆዳ የተሰሩና ጥራት ያላቸው ምርቶችም ለሀገር ውስጥና ለዓለም አቀፍ ገበያ ማቅረብ ከጀመረ 5 አመት ሆኗል። የሩት ኢን ስታይል ተቋም መስራችና ዲዛይነር ትግስት ሰይፈ ወደዚህ ስራ እንዴት እንደገባች እንዴት አስረዳለች።
ባክግራውንዲ ከቅጥር ስለሆነ የመጣሁት መጀመሪያ አካውንቲንግን ባክግራውንድ አለኝ። የኮምፒውተር ሳይንስን በማኔጅመንት ኢንፎርሜሽን ሲስተም ዲግሪ አለኝ። ማስተርሴን ደግሞ ማርኬቲንግ ላይ ነው የሰራሁት እና ሩት ኢን ስታይል ከመጀመሪ በፊት በአይቲውም እንደገና በኳሊቲ ማኔጅመንት ኮንሰልቲንግ ላይ ተቀጥሮ ይሰራ ነበረ። የተወሰነ አመት እንደዛ ሰርቻለሁኝ። መጀመሪያ ወደ ቤተሰብ ቢዝነስ ነው የገባሁት። ወንድሜ የከፈተው ቢዝነስ ነበር። እሱን ማኔጅ በማድረግ ነው የጀመርኩት። ወንድሜ የሚኖረው አሜሪካ ነው፣ ግን እዚህ የአስመጪ እና እንደ ስቶር ነበረ። እንደ ዲፓርትመንት ስቶር ከፍተን የአሜሪካ ብራንዶችን ትልቅ ብራንዶች ነበረ። እሱ ከዛ ይልካል፣ እኔ እዚህ ነው ማኔጅ ማድረግ የነበረው። እና አክቹዋሊ የመነሻው ራሱ ለዚህ ለሩት ኢን ስታይል መነሻው እሱ ነበረ የነበረው። በጣም ትልልቅ ብራንዶች ናቸው የሚመጡት። ብዙዎቹ እንደውም በጨርቅ የተሰሩ አሉ፣ ሴንቲቲክ ናቸው። ግን የሚሸጡበት ዋጋ ብራንዳቸውን ዋጋቸው ሲወጣ የነበረው እና ያንን በማየት እኔ ደግሞ ያው እዚህ ያለውን ሪሶርስ እንዴት ነው እንደዚህ ማድረግ ያልቻል ነው በሚል ያ ነው መነሻ የራሱ የነበረው።
ስራዋን ስትጀምር ስለ ቆዳ ምርት ለመረዳት የንግድ ጥናት በማድረግና ስራውን በመለማመድ ብዙ ጊዜ እንደወሰደች የምትናገረው ትግስት በጥቂት ሰዎች የተጀመረው ተቋም አሁን ስለደረሰበት ሁኔታ እንዴት አስረዳለች።
ይህንን ነገር እዚህ ያለው ነገር ምንድን ነው ብሎ ቼክ በማድረግ ነው የተነሳሁት ማለት ነው። ግን ያንን ለመስራት መጀመሪያ ማወቅ ነበረብኝ። ስለዚህ ያደረግኩት ምንድን ነው መጀመሪያ ማጥናት ነው፣ እንዴት ነው የሚሰራው። ምክንያቱም ምንም ኢንፎርሜሽን አልነበረኝም እና ቆዳው ከሚመጣበት ጀምሮ እንዴት ነው የሚሰራው፣ ሰራተኞቹ እንዴት ነው የሚሰሩት፣ የኳሊቲውን ጥራቱንም፣ አክሰሰሪዎች እስከየት ነው የሚገኙት የሚለውን ማጥናት ጀመርኩ እና ኢቨን ስፌቱን እና ፓተርን ራሱ ለአንድ አስተማሪ ጋር ለብቻዬም ማለት ነው ተምሬያለሁ። ኦልሞስት ወደ አንድ ወር ወስጃለሁ ትምህርቱን። ምክንያቱም እኔ ላሰፋው እችላለሁ፣ እኔ ላሰራ እችላለሁ፣ ግን ማወቅ አለብኝ ብዬ ስላመን ወስጄ ነው። ከዛ በኋላ ነው ወደ ስራ ጀምር። በሁለት ሰራተኛ የጀመር ነው። አሁን ላይ ቋሚና ጊዜያዊ ከ25 በላይ ሰራተኞች አሉ። ሱቅ አለን፣ መሸጫ ሱቅ ኤድናሞል ላይ መሸጫ ሱቅ አለ። እንደገና ለኢንተርናሽናል ገበያው ዌብሳይት ላይ እንሸጣለን። እንደገና የኦንላይን ላይ የሚሸጡ የእኛም ፕሮዳክቶች የሚሸጡ ደግሞ ሪቴይሎች አለ፣ ሌሎች ካምፓኒዎች አሉ። ዩኬም ላይ ሳውዝ አፍሪካም ያሉ የእኛም ፕሮዳክት የሚሸጡ ኦንላይን ሌሎች ስቶሮችም አሉ። እንደገና የአሜሪካ ኒውዮርክ ላይም 2019 እና 2020 ላይ ቬጋስ እና ኒውዮርክ ተካፍለን።
ትግስት እዚህ ስራ ውስጥ ከገባች በኋላ እንደ ኤሮፓን አቆጣጠር በ2017 ዓ.ም በዩናይትድ ስቴትስ መንግስት የሚሰናዳው የወጣት አፍሪካውያን የትስስር መድረክ ወይም በምህጻረ ቃሉ ያሊ አሸናፊ በመሆን የተሳተፈች ሲሆን በቀጣዩ አመት ደግሞ በናይጄሪያ በሚሰናዳው ቤላ አፍሪካና ውድድር ላይ ምርጥ አፍሪካዊ ብራንድ ወይም የንግድ ምልክት ሽልማትን መቀበል ችላለች። ትግስት በያሊ ያተረፈችውንና እንዲሁም ሌሎች ስኬቶቿን እንዴት ዘረዝራለች።
ጀምሮ ያው በተቻለ መጠን ገበያውንም ለማስፋት የተለያዩ ፋሽን ሾዎች ላይ እንደገና የንግድ ትርኢቶች ላይ ስንሳተፍን የቆየ ነው። ጋና ላይም ፋሽን ዊክ ተሳትፈናል። ዱባይ ላይም እንደዚህ ፕሮዳክት ሳይተናል። ሳውዝ አፍሪካ ላይም እንዲሁም አሜሪካ ሁለቴ እንደዛ ሳይተናል። እንደገና ሀብ ኦፍ አፍሪካ ላይም አዲስ አበባ ላይ ውስጥ ወደ 2-3 አመት ተከታታይ እንደ ፋሽን ሾ ኮሌክሽናችንን የምናስተዋውቅበት ፕላትፎርሞች በመታወቁም 2018 ላይ በፈረንጆች አቆጣጠር ናይጄሪያ ላይ ቤስት አፍሪካን ብራንድ አዋርድ ተሸልመናል፣ እንደ ብራንድ ማለት ነው። 2021 ላይ ደግሞ ጉድ ቢዝነስ ላይ በቢዝነስ አይዲያ ኮምፒቲሽን አዋርድ አግኝተናል። ማንዴላ ዋሽንግተን 2017 ላይ ፌሎ ነበርኩኝ በቢዝነስ ኢንተርፕረነርሺፕ ትራክ ማለት ነው። የነበረው ትሬኒንግ ሰፊ ነው። እንደገና ቪዚቶችም ነበሩት የካምፓኒዎቹን እዛ ያሉትን እና በጣም ትልቅ ኢንፑት አለው እንደ ቢዝነስ ብዙ አይን የሚከፍት እንትን ነበረው። አጋጣሚዎች ነበሩ ትሬኒንጉ ላይ የሚያገኘ ናቸው።
የንግድ ስራዋን ስትጀምር ታዲያ ነገሮች አልጋ ባልጋ አልነበሩም። የኮቪድ-19 ወረርሽኝ እንዳለ ሆኖ አሁንም ድረስ እያጋጠማት ካሉ ተግዳሮቶች መካከል ጥቂቶቹን እንዴት ትጠቅሳለች?
እንደ ጀማሪ መጀመሪያ ያው ገበያውን ማወቅ ትንሽ አስቸጋሪ ነገር ነው እና ምንድን ነው የሚለየኝ ብሎ ያንን የምንለይበትን ነገር መጀመሪያ ለይቶ ማወቅ ይፈልጋል። ከዛ በኋላ ያንን የምንለይበት ነገር ካወቅኩኝ ከዛ ላይ እየመጣ ያለው ያው ኢንዱስትሪ ላይ ችግሩ ትልቁ ችግር አክሰሰሪ ነው። ቆዳው ነው እንጂ ያለን እዛ ቆዳው ላይ የሚገቡት አክሰሰሪዎች ሁሉም ኢምፖርት የሚደረጉ ናቸው እና ኢምፖርትም ሲደረግ ብዙ ካምፓኒ የሚያመጣቸው የለም። በብዛት የሚታወቀው አንድ ካምፓኒ ነው የሚያመጣው። እሱ ነው ሁሉም የቆዳ አምራች የሚከፋፈለው። እስካሁንም ትልቁ አስቸጋሪው ነገር እሱ ነው። ከዛ በኋላ ግን ምንድን ነው ያው የቆዳው ምርቱ ራሱ ተመሳሳይ ነገር አሁን ለምሳሌ ይታዘዝ አሁን ታነሪም ላይ ቆዳውን የሚያመርቱት ላይ ማለት ነው ደፍቶ በፕሮሰስ ሆኖ የሚወጣበት ስቴጅ ላይም እነሱም ጥራት ያለው ቆዳ አይደርሳቸው። ምክንያቱም ያው የቆዳ ጥራት ከእንትን ነው የሚጀምረው ገና ከእንስሳው እድገት ነው የሚጀምረው። ምክንያቱም እኛ ጋር የሚደርሰው ኢፌክት እንስሳቱ የሄደበት ደረጃ ነው። ብዙ ዲፌክትም የሚኖረው ከአንድ ትልቅ ቆዳ ላይ ብዙ ጥሩ ፓርት የማይወጣው ለምንድን ነው? ብዙ ያው እንትን ይወገዋል፣ ይገረፋል። ስለዚህ ብዙ አሻራዎች ይኖሩታል። መጨረሻ ላይ ሲወጣ ያደገበትን ስቴጅ ነው ይዞ የሚያሳየው። እዛ ላይም ነው ታነሪዎች እሱ ራሱ ለእነሱም ትንሽ አስቸጋሪ ነው ያንን ነገር ደረጃውን ጠብቆ እንዲወጣ ለማድረግም እንደገና ያው የኬሚካል እጥረቶችም ይኖራሉ ነው መተው ከውጭ የሚመጡ ስለሆኑ ማለት ነው። እነሱ ያው ኢንዱስትሪው ላይ ያሉ ደግሞ ሌሎች አስቸጋሪ ነገሮች ናቸው።
ሩት ኢንስታይል ከዘጉድ ቢዝነስ አዋርድ ባገኘው ሽልማት በመጠቀም በቀጣይ ዓመት ከቦርሳ ስራ የሚተርፉ ቆዳዎችን ጫማ በማድረግ ወደ ምርቱ እንደሚገባና ሙሉ ለሙሉ ከብክነት የጸዳ የንግድ ተቋም የመሆን አላማ ይዞ እየሰራ መሆኑንም የተቋሙ መስራች ትግስት ሰይፈ አስታውቃለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ገረመው
ኢትዮጵያ ሀገራዊና ብሔራዊ መግባባትን ለማካሄድ በዝግጅት ላይ ትገኛለች። የሀገር ሽማግሌዎች ሊካሄድ ስለታቀደው ብሔራዊ መግባባት ምን ይላሉ? ይህ ሀገራዊ ምክክር የታሰበውን ሰላምስ ያመጣሉ ወይ? መፍትሄስ ይሰጣሉ ወይ ስንል የሀገር ሽማግሌዎችና የተወሰኑ የህብረተሰብ ክፍሎችን ጠይቀናል። ዮናታን ዘብዴዎስ ዝርዝር አለው።
የ72 ዓመት አዛውንት አቶ ሰይፉ ኒዳም አዲስ አበባ ተወልደው ያደጉ ሶስት መንግስታዊ ስርዓቶችን በውል የሚረዱ በስራቸው ምክንያት ወደ መጡበት ሐዋሳ ከተማ ለ27 ዓመታት መኖራቸውን የሚናገሩ በመጽሐፍት ሽያጭ ስራ የሚተዳደሩ የልጆች አባት ናቸው። በእነዚህ ስርዓቶች ብዙ በጎም መጥፎም የሚሏቸውን ነገሮች አገራቸውና ህዝቡ ማስተናገዳቸውን ተናግሯል። ኢትዮጵያ አሁን ገባችበት የሚሉት ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ምስቅልቅል በሳቸው ላይ ብቻ ሳይሆን በሌሎችም አያሌ ኢትዮጵያውያን ላይ ጫና መፍጠሩን ይናገራሉ።
ኢትዮጵያ ጠቅላላ ነው። ሁሉ ተረብሻል። ተረበሻ የለም። ትናንትና ይሄ ነበረ ረብሻ አልነበረም። በሁሉ ነገር በኑሮ ውድነት ተረብሸዋል፣ በጦርነት ተረብሸዋል፣ ሰላም በማጣት ተረብሸዋል። ኢትዮጵያ ህዝብ ያልተረብከበት ምንም ነገር የለም፣ ተረብሸዋል።
አቶ ሰይፉ አልጠበቅኩም ባሉት ሁኔታና መንገድ አገሪቷ ዜጎቿ በስጋት የሚኖሩባት፣ ሲቪሎች በግፍ የሚገደሉባትና የሚፈናቀሉባት እንዲሁም የደህንነት ስጋት ሰለባ የሆኑባት መሆኗን ገልጧል።
ስልጣን ነው ይሄ ሁሉ የሚያዋጋው። ስልጣን እያለው ነው እንጂ ሌላ ምን ችግር አለበት? አንድ ሰው እንዲበላ ንግዱ እንዲበላ ቤተሰቡ ማስተዳደር እንዲችል ነበረ ሰላም ቢኖር። አለበለዚያ እኔ ስልጣን ልያዝ ነው ችግር የሚያመጣው። ሌላ ምን የተወሰደበት ሰው አለ? ምን የተነካ ሰው አለ? ማንም የተነገረ ነገር በየቦታው የሚረብሽ በየቦታ የሚያጣላን ስልጣን ፍለጋ ነው፣ ጥቅም ፍለጋ ነው።
በሌላ በኩል ደግሞ ከቀናት በፊት ከአሜሪካ ድምፅ ጋር ቃለ መጠይቅ ካደረጉ የሐዋሳ ዩኒቨርሲቲ ምሁራን ውስጥ የአስተዳደርና የልማት ጥናት ትምህርት ክፍል መምህሩ ዶክተር ፍቅረ ወልደኔም የኢትዮጵያ ችግር መዋቅራዊ ነው ብሎ ነበር።
ስለዚህ በሀገራችን ያለው ግጭት መሰረታዊ ጉዳይ የባህልም የኢኮኖሚም የፖለቲካ ጉዳይ ነው።
በዩኒቨርሲቲው የፖሊሲ ጥናትና የልማት ማዕከል ተመራማሪና የጋዜጠኝነትና የኮሙኒኬሽን ትምህርት ክፍል ረዳት ፕሮፌሰር ዶክተር መልሶ ደጀነ ደግሞ ችግሩ ፖለቲካው ነው ይላሉ።
ኢትዮጵያ ውስጥ የሰላም እጦት ስለአለ የሰላም ችግር በጣም ስለገጠመን እንደ ማህበረሰብ ውስብስብ ችግሮች ስለተጋፈጥን እንደምታውቀው በኢትዮጵያ ፖለቲካ የከፍተኛ ክፍፍል የበዛበት ይሄ የብሔር ማንነትና ትኩረት አድርጎ የሚነሳ ፖለቲካ የፈጠረብን ዳፋ አለ። ይሄ ማለት የብሔር ጥያቄ አልነበረም ለማለት ሳይሆን ባለፉት 40-50 ዓመታት ይሄ ነባራዊ ጥያቄ የነበረ ነው እና ይሄ ደግሞ ዛሬ ላይ ተወሳስቦ በፖለቲካው አያያዝ ምክንያት ዛሬ ለደረስንበት ውጥንቅጥ ደርሰናል ብዬ አስባለሁ።
በኢትዮጵያ የሚታየው አለመረጋጋትና የጸጥታ ችግሮች ቀጥተኛ ምንጫቸውና መንስኤያቸው የፍትሐዊነት፣ የእኩልነት፣ የልማትና በአጠቃላይም ኢኮኖሚያዊና ፖለቲካዊ መሆኑን የዘርፉ ባለሙያዎች ተናግሯል። መፍትሄውም ፖለቲካዊ ነው መሆን ያለበት። ፖለቲካውም የኢኮኖሚ ችግር የሚፈታና ከድህነት መውጫ መንገድ ታሳቢ ያደረገ መሆን አለበት የሚሉ አያሌ ናቸው። በአንጻሩ ደግሞ ተሞክረው መፍትሄ አላስገኙም የሚሉ ቁጥራቸው ይበዛ ነው። ህገ መንግስታዊም ፖለቲካዊ የመፍትሄ መንገዶችም ተሞክሯል ያሉት ለአሜሪካ ድምፅ አስተያየታቸውን የሰጡ ግለሰቦች በብሔራዊ ምክክር መድረኩ ላይ ተስፋ ማድረጋቸውን ገልጧል። አቶ ሰይፉ አንዱ ናቸው።
መፍትሄ የሚወጣው እኮ ድሮም በምክክር ነው፣ በውይይት ነው፣ በጦርነት አይደለም። መፍትሄ በትክክል ቅድም ብያለሁ፣ ልባቸው ህሊናቸው አንድ ከሆነ ይመጣል። ኢትዮጵያ ህዝብ ናቸው። ኢትዮጵያ ህዝብ ሁሉ አንድ ላይ ከተሰባሰበ ተሰባስቦ ምክክር ካመጣ ያመጣል። የማይመጣበት ጉዳይ ምንም የለም። ከላይ የመከረ ወርዶ የታችኛው ይመክራል። የታችኛው ወደ የመከረው እንደገና ወደ ወርዶ የታችኛው ይመክራል። የቤቱ ገብቶ የልጁ ይመክራል። አንድነት ይመጣል። አንድነት የማይመጣበት ምክንያት ምንም ነገር የለም። ግን የሚረብሸው አሉ። የሚረብሹት እግዚአብሔር ልብ ይስጣቸው።
የኮንሶ ዞን የሰላም አምባሳደሮች ሰብሳቢና የኮንሶ ህዝብ ባህላዊ መሪ ካላ ገዛኝ ወልደ ዳዊት ብሔራዊ ምክክሩ ለኢትዮጵያ መፍትሄ ይዞ ይመጣል ብለው ተስፋ ማድረጋቸውን ለአሜሪካ ድምፅ ተናግሯል።
በሀገር ደረጃ ዘላቂ የሆነ ሰላም እንዲኖር ይረዳል የሚል ተስፋ አደርጋለሁ። ከዚህ ባሻገር ደግሞ ሰላም ካለ ልማት አለ። በሰላም መንቀሳቀስ ወጥቶ በሰላም መግባት ይኖራል። ማናቸውንም ስራዎች በሰላም ማከናወን ይቻላል። የመልካም አስተዳደር ይኖራል። ተማሪው ትምህርቱን በሰላም መከታተል ይችላል። አርሶ አደሩ፣ አርብቶ አደሩ፣ ሁሉም ማናቸውም በሰላማዊ መንገድ የራሳቸውን ስራ መስራት የሚችሉበት ሁኔታ ይፈጥራል የሚል ተስፋ አለኝ።
ምክክሩ የአገሪቱን ፖለቲካውና ሌሎችንም ችግሮች ለአንድና ለመጨረሻ ጊዜ እልባት ያስገኛል በማለትም ተናግሯል።
በተለይ የፖለቲካ ፓርቲዎች የራሳቸውን ፖለቲካዊ ርዕዮታቸውን በማቻቻል አገሪቷን በሰላምና በልማት ላይ ለማቆም በሰላማዊ መንገድ የርዕዮት ስራቸውን ለመስራት የሚመቹባቸው መንገዶች ላይ ይመክራሉ። ከዚህም ባለፈ ደጋፊዎቻቸውን፣ አባላቶቻቸውን በዚህ መንገድ ብቻ እንዲንቀሳቀሱ ለማድረግ ምቹ ሁኔታ ስለሚፈጥር አገሪቷ በሚኖራት የልማት የመልካም አስተዳደር እና ማናቸውንም ችግሮች ለመቅረፍ ምቹ ሁኔታ ይፈጥራል ብዬ አስባለሁ።
ከአስመራ እስከ ሐዋሳ በመምህርነት ለረጅም ዓመታት ማገልገላቸውን የተናገሩት የግል ሙዚየም ባለቤቱና አሁን ጡረተኛ የሆኑት አቶ ይድጋ ወሰን ማርያም ወርቅ የሚደረገው ምክክር የአገሪቱን ችግር ይፈታል የሚል ሀሳብ እንዳላቸው ተናግሯል።
ከዚህ በፊትም እንዲህ አይነት ተቀራርቦ የመወያየት ባህል ስለሌለን ነው። እንደነዚህ አይነት ነገሮች ቢኖሩና መወያየት ቢቻል እንደውም ብዙዎቹ እዚህ ሊያደርሱ የሚችሉ አይደሉም። እየተካረሩ አንዱ ላይ የተለያዩ ነገሮች እየጨመረበት እየሰፋ ሄደ እንጂ በቀላሉ ሊፈቱ አብዛኞቹ በቀላሉ ሊፈቱ የሚችሉ ናቸው።
ኦሚክሮን ጋር
አድማጭ ተመልካቾቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የማክሰኞ ምሽት ዝግጅታችን እዚህ ላይ ፈጸምን። ሰላም፣ ደህና ደሩ።